ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 9 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። 3 የተባበሩት መንግስታት የምግብ እርዳታ ተቋማት ኃላፊዎች ለኢትዮጵያ የድርቅና የረሃብ ሰለባዎች የሚደረገው ዓለም አቀፍ እርዳታ በከፍተኛ ደረጃ እንዲጨምር ተማጽነዋል። ሰሞኑን በድርቅ አካባቢዎች ጉብኝት ሲያደርጉ የነበሩት የዓለም የምግብና የእርሻ ድርጅት ፋኦ፣ የዓለም የምግብ ፕሮግራም WFP እና የዓለም የእርሻ ልማት የፋይናንስ ተቋም IFAA ኃላፊዎች በጉብኝታቸው መጨረሻ በሰጡት መግለጫ በጎበኙዋቸው አካባቢዎች ያለው የምግብ እጥረት በአስጊ ደረጃ ላይ መድረሱን ጠቁመው ዓለም አቀፍ እርዳታው በአስቸኳይ እንዲጨምር ጠይቀዋል። በደቡብና በደቡብ ምስራቅ ኢትዮጵያ በአጠቃላይ 8.5 ሚሊዮን የሚሆኑ ዜጎች እስከሚቀጥለው ዓመት ታህሳስ ወር ድረስ የምግብ እርዳታ የሚያስፈልጋቸው መሆኑ ሲታወቅ፣ በርካቶች ከቤት ንብረታቸው ተፈናቅለው እርዳታ በሚሰጥባቸው ካምፖች ውስጥ መኖር መገደዳቸው ታውቋል። በኦጋዴን አካባቢ ብቻ 578,000 ዜጎች እርዳታ የሚቀበሉባቸው 264 መመገቢያና መጠለያ ጣቢያዎች ይገኛሉ። እስከሚቀጥለው ታህሳስ ወር በኦጋዴን አካባቢ ብቻ አስቸኳይ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ2.5 ሚሊዮን ወደ 3.3 ሚሊዮን ሊያድግ እንደሚችል ሁኔታውን በቅርብ የሚከታተሉ ወገኖች ገልጸዋል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ነሐሴ 29 ቀን ባወጣው መግለጫ በአፋር፣ በአማራና በትግራይ አካባቢዎች የተስፋፋው ወያኔ አተት በሚል ሽፋን ስም የሚጠራው የኮሌራ በሽታ 27 ከመቶ የጨመረ መሆኑን ገልጿል። በሽታው የሚመነጨው ከተበከሉ የውሃ ክምችቶች መሆኑን ገልጾ በአካባቢዎቹ የሚገኙ የጠበል ቦታዎች የዚሁ የብክለት ሰለባዎች መሆናቸውን ጠቁሟል። ሂማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት የሳውዲ አረቢያ መንግስት በአገር ውስጥ ያለ ፈቃድ የሚኖሩትን ኢትዮጵያውያን እንዳያስወጣ ተማጽኗል። ድርጅቱ በመግለጫው ብዙዎቹ በሳውዲ የሚኖሩ ኢትዮጵያውያን ወደ አገራቸው ቢመለሱ ሊታሰሩና በምርመራ ሊሰቃዩ ወይም ግብረ ስየል ሊካሄድባቸው እንደሚችል ጠቁሞ የሳውዲ አረቢያ መንግስት ወደ አገራቸው እንዳይመልሳቸው ጠይቋል። በአገራቸው ላይ የመታሰር የመገደልና በምርመራ የመሰቃየት ፍራቻ ያለባቸው ዜጎች የፖለቲካ ጥገኝነት እንዲሰጣቸው የዓለም አቀፉ ሕግ ስለሚያረጋግጥላቸው የሳውዲ መንግስት ለእነዚህ ስደተኞች የመኖሪያ ፈቃድ ሊሰጣቸው ይገባል ብሏል። በሳውዲ አረቢያ ይኖራሉ ተብለው ከሚገመቱት ከ400,000 እስከ 500,000 ከሚደርሰው ኢትዮጵያውያን ውስጥ ሕጋዊ ፈቃድ ያላቸው በጣም ጥቂቶች ናቸው። ባለፉት 2 ዓመታት በተለያዩ ቦታዎች በተደረጉ ህዝባዊ አመጾችና እንቅስቃሴዎች ንጹሃን ዜጎችን በግፍ የገደሉ የወያኔ አጋዚና የጸጥታ ኃይሎች አባላት ለፍርድ እንዲቀርቡ ከያቅጣጫው ጥያቄ እየቀረበ መሆኑ ታወቀ። የወያኔ ባለስልጣኖች ጉዳዩ ይጣራል፣ አጥፊዎችም ለፍርድ ይቀርባሉ የሚሉትን መሸንጋያዎች ሲሰጡ የቆዩ ቢሆንም ከሁለት ዓመት በኋላ ጉዳዩ ምንም አይነት እንቅስቃሴ ያልተደረገበትና አንድም አጥፊ ለፍርድ አለመቅረቡ የወያኔን ደንታቢስነት ያሳያል ተብሏል። የወያኔ አጋዚ ጦር አገዛዙ ወደ ስልጣን ከመጣ በኋላ በጣም በርካታ ዜጎችን የገደለና በተለይም በ1997 ምርጫ በአንድ ቀን ከ200 በላይ የሚሆኑ በሰላማዊ መንገድ ተቃውሟቸውን ሲያሰሙ የነበሩ ዜጎችን መረሸኑና አንድም ገዳይ ወደ ፍርድ ያልቀረበ መሆኑን ያስታወሱ ክፍሎች ገዳዮቹ በፍርድ ሊጠየቁ የሚችሉት የወያኔ አገዛዝ በህዝባዊ አመጽ ተወግዶ የህግ የበላይነትና ህዝቡን የሚወክል መንግስት ሲቋቋም ብቻ ነው ብለዋል። የኬንያ የተቃዋሚ መሪ ሚስተር ኦዲንጋ ለጋዜጠኞች በሰጡት መግለጫ ህጋዊና ህገ መንግስታዊ ዋስትና ካላገኙ በስተቀር ጥቅምት 7 ቀን 2010 በታቀደው ድጋሚ ምርጫ እንደማይሳተፉ ገለጹ። አዲስ ምርጫ ሊካሄድ የሚችለው ያለፉት ስህተቶች ታርመው በአዲስ መልክ ምርጫው እንዲካሄድ ሲደረግ ብቻ ነው ብለዋል። ሚስተር ኦዲንጋ የኬንያ የምርጫ ኮሚሽን ህገ መንግስቱን መከተል ያለበት መሆኑን ከመግለጻቸው በላይ አንዳንድ የኮሚሽኑ አባላት ወገንተኛ ስለሆኑ መለወጥ አለባቸው ብለዋል። የምርጫ ኮሚሽኑም ተቃዋሚ ፓርቲዎችን ሳይማክር ለጥቅምት 7 ቀን ምርጫ ማካሄድ ማቀዱንም ትክክል አለመሆኑን ለኮሚሽኑ በጻፉት ደብዳቤ ገልጸዋል። በተባበሩት መንግስታት ድርጅት ስር የተቋቋመው የመርማሪ ኮሚሽን በቡሩንዲ የሰው ማጥፋት ወንጀል እንደተፈጸመ አስታወቀ። ኮሚሽኑ በተጨማሪም ከሚያዝያ 2007 ዓ.ም ጀምሮ በቡሩንዲ የጅምላ ግድያ፣ በምርመራ ማሰቃየት፣ ሴቶችን መድፈር፣ መዳረሻን ማጥፋትና ለፍርድ አስሮ የማሰቃየት ተግባሮች ሲፈጸሙ እንደነበር ገልጿል። የኮሚሽኑ ኃላፊዎች ለዜና ምንጮች በሰጡት መግለጫ የቡሩንዲ መንግስት ወንጀለኞችን ወደ ፍርድ ለማቅረብ ፍላጎት ስለሌለው ብዙዎች ከወንጀል ተጠያቂነት ሊያመልጡ ችለዋል ብለዋል። ኮሚሽኑ እዚህ መደምደሚያ ላይ የደረሰው በርካታ ሰዎችን አነጋግሮና የቀረቡለትን መረጃዎች አጣርቶ እንደሆነም ገልጿል። በርካታ የሰብአዊ መብት ተቋሞች የኮሚሽኑን ዘገባ መሰረት በማድረግ የተባበሩት መንግስታት ድርጅት በቡሩንዲ መንግስት ላይ እርምጃ እንዲወስድ ጠይቀዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል 9 ምዕራፍ 16 የነጋሽ ስማቸውን መመለስ የደጃዝማች አያሌው ወታደሮች በምግብ በኩል እጥረት እንዳልነበራቸው ገልጫለሁ። በልብስ ሲመጣ ግን ከጥር ወር ጀምሮ ሁኔታቸው በጣም የሚያሳዝን ነበር። ብዙዎቹ እራፊ ብቻ ነበር የለበሱት። ደጃዝማች ያንዳንዳቸው 27 ሜትር ርዝመት ያላቸው ከጥጥ የተሰሩ 2000 ጣቃ ጨርቅ ከሱዳን እንዲመጣ አዘው ነበር። ነገር ግን ምክንያቱ ባልታወቀ ሁኔታ ጨርቁ አልመጣም። ካክሱም በሹልክታ የሚመጣው ልብስ ደግሞ ዋጋው በጣም ውድ ስለነበር ተራው ሰው አንድ መለወጫ ልብስ እንኳን ለመግዛት አቅም አልነበረውም። ውሃ እንደ ልብ ያለ ወታደሮቹ ያላቸውን ልብስ ማጠብ አልፈለጉም። ምክንያቱም በከፊል ጨርቁ ሲታጠብ ጭራሹኑ ስለሚበጣጠስ ሲሆን፣ ሌላው ምክንያት ደግሞ የአውሮፕላን ጥቃቱ ነው። የዚህ ውጤት ደግሞ ጊዜ ሳይፈጅ መታየት ጀመረ። የሰውነት ቅባል መራባት ጀመረ። ወታደሮቹ ሰውነታቸው እስኪግደማ ድረስ ማከክ ጀመሩ። እጃቸው የማይደርስበትን የሰውነታቸውን ክፍል ከግንድ ወይም ድንጋይ ላይ እየተጠጉ ያሹት ነበር። ይህም በየቦታው የሚታይ ድርጊት ነበር። ተባዩ እየረገፈ በየቦታው ይርመሰመስ ነበር። የኔ የግል ሰራተኛ በሚደነቅ ጉብዝና ያለኝ የሌለኝን ልብሶችን በውሃ አፍልቶ አጠባቸው። ግን ምን ተቀመ? አዲስ የታጠቡትን ልብሶች ለአንድ ቀን ከለበስኩ በኋላ ሀብቱ ከልብሴ ላይ ቢያንስ ቢያንስ ደርዘን የሚሆኑ ተባዮችን ለቀምኩ ብሎ ይፎክራል። በእኛ በኩል የነበረን አማራጭ ከመጠን በላይ እንዳይራቡ ለማድረግ በየቀኑ መልቀም ነው። ለአንድ ቀን እንኳ ማሳለፍ አንችልም። ከአንድ ሰው ወደ ሌላ ሰው የመሻገር ችሎታቸው ወደር የለውም። ለጥቂት ጊዜ ተባዩ ካለበት ሰው ልብስ ጋር ከተነካካው ከሰውየው ልብስ ወደ እኔ ለመሻገር በቂ ጊዜ ያገኛሉ። በእነዚህ በሚሊዮን የሚቆጠሩ ተባዮች ምክንያት የተስቦ ወረርሽኝ ሊነሳ ይችላል ብዬ ሁልጊዜ እንደሰጋሁ ነበር። ያ ከሆነ ደግሞ የእኛ ሰራዊት አለቀለት ማለት ነው። በሁለት ሳምንታት ውስጥ መዋጋት የማንችልበት ደረጃ እንደርስ ነበር። ምናልባትም እንዳለ እንደመሰስ ነበር። በታምር ግን ከዚህም ሆነ ከሌላ ወረርሽኝ ያመለጥ አንድ ሰው ብቻ የአሜባ ተቅማጥ ይዞት ተገኘ። እሱም ወደ ሌሎች እንዳያሻግር ተከልሎ እንዲቀመጥ ተደረገና ከሕክምና በኋላ ወደ ቤቱ እንዲመለስ ተደረገ። ከአይን በሽታዎችና አልፎ አልፎ ከመከሰት የወባ በሽታዎች ወታደሮቹ ጤንነታቸው የተጠበቀ ነበር። ለዚህም ብዙ ምክንያቶች ነበሩ። የአየር ጠባዩ በብዛት ጊዜን ከቤት ወይም ከዋሻ ውጭ ማሳለፍ፣ በቂ ምግብ መኖር፣ የሚበቃ ቀዝቃዛ ወራጅ ውሃ በበቂ መጠን መኖርን ይጨምራል። በዛው ልክ ደግሞ የቁንጫ ችግር ዝምቦችና እንደ ሙጀሌ አስቸግረው ነበር። ሙጀሌ የሚያመጡት ተባዮች በአይን የማይታዩ ጥቃቅን ናቸው። ከደቡብ አሜሪካ ከ50 ዓመት በፊት ነው የመጡት። አሁን ግን በአፍሪካ ተስፋፍተዋል። ይህ ተባይ እንደ ቁንጫ የመሰለ ሲሆን ሴት ጾታ ያላት ተባይ በሰውነት ውስጥ ቦርቡራ ከገባች በኋላ እንቁላሏን ወደ መግቢያው አዙራ ነው የምትጥለው። ብዙ ጊዜ የአገሬው ሰዎች እግራቸው ላይ ነው የምትገባው። ኢትዮጵያውያን ተባዩን በመርፌ በማውጣት እየተካኑ ናቸው። ችግሩ ግን ሌላ አይነት ልክፍት እየተከተለ ያስቸግር ነበር። እግር ያብጥና ህመም ስሜት ስላለው አንድ ሰው መራመድ ያቅተዋል። እኔ ራሴ እንኳ በዚህ ችግር ለአንድ ሳምንት ያልጋ ቁራኛ ሆኜ ነበር። እኔ ግን ውጭም ሆነ ዋሻ ውስጥ በባዶ እግሬ ሄጄ አላውቅም ነበር። ጦርነቱ በትንሽ ወራት ቢራዘም ኖሮ አንድ ሶስተኛ የሚሆነው ሰራዊት በዚህ በሙጀሌ ምክንያት መዋጋት አይችልም ብዬ እፈራ ነበር። በግንዳዋ ዜማ ከተጣለብን የመርዝ ጋዝ ቦምብ በተጨማሪ በጥር 14 እና 26 የመርዝ ጋዝ ቦምብ ተጣለብን። በመጨረሻው ቀን 40 ሰዎች ቆሰሉ። አንድ ሰው ብቻ ሞተ። መርዝ በወደቀበት ቦታ ሳር ሲለቅሙ ስለነበር ብዙ የጭነት ከብቶች ሞቱ። አፍንጫቸው፣ ምላሳቸውና ጉሮሯቸው ያብጥና ትንፋሽ ይዘጋቸዋል። ለአንዳንዶቹ ቀለል ያለ ሁኔታ ለነበራቸው ሎሳንቲን በተባለው መድኃኒት አፋቸውን መለቃለቅ ይረዳ ነበር። አለዚያ ግን ተስፋ ያለው ነገርም አልነበረም። ጥር 27 ቀን ሌሊቱን በ9 ሰዓት አዛዡ ታማዋል ተብዬ ተጠራው። ወደ እሳቸው ዋሻ እየሄድኩ መንገዱ ላይ እኔ ራሴም የማዞር ስሜት ተሰማኝ። ብርድ ብርድም አለኝ። ጉሮሮዬም የማቃጠል ስሜት ነበረው። ስደርስ ተጋድመው ኃይለኛ ትውከት ላይ ነበሩ። ሆዴንና ጉሮሮዬን ያቃጥለኛል አሉ። ራሴን ያዞረኛል፣ አይኔም ውስጥ የብርሃን ብልጭታ ይታየኛል ብለው ህመማቸውን ገለጹ። የተበላሸ ምግብ መሆን አለበት። ግን ምን አይነትና እንዴት? አዛዡ አዲስ ከታረደ ከብት ጥሬ ስጋ መብላት ይወዳሉ። ይህን በሽታ የሚያስከትል ሌላ ነገር መኖሩን ማሰብ አልቻልኩም። የደጃዝማቹን ሆድ እያጠብኩ እያለ አንድ ሰው እየሮጠ መጣና ቄሱ ፊት አውራሪ ሙላውና ወጥ ቤታቸው በተመሳሳይ ህመም እንደሚሰቃዩ ተናገረ። ቄሱና ፊት አውራሪው ማምሻውን እራት አብረው ነው የበሉት። ዋና ምግብ የነበረው አዲስ ከታረደው ፍየል ጉበትና ጨጓራ ነበር። ወዲያውኑ የወጥ ቤት ኃላፊውን አስጠራሁና ለዚህ ምግብ መመረዝ ምክንያቱን እንዲያብራራልኝ ጠየቅኩት። እሱም ምንም ማብራሪያ የለውም፣ እንዲያው ፍየሎቹ ራሳቸው ካልሆኑ በስተቀር። ስናስተውል 11 ፍየሎች ያን ቀን ማታ ሞተው አድረዋል። ከዚያ በፊት ግን ሁሉም ደህና ነበሩ። የሰናፍጭ ጋዝ መመረዝ ይሆናል የሚል ጥርጣሬ ያደረብኝ። ፍየሎቹ ጋዝ ያረፈበትን ቅጠል በልተው ሊሆን ይችላል። በኋላ ባደረግነው ምርመራ ጥርጣሬ ትክክለኛ ሆኖ ተገኘ። በመድኃኒት ኃይል ትውኪያና ባይካርቦኔት በተባለ መድኃኒት ሆድን ማጠብ የነበረብኝና ማድረግ የምችለው ነገር ነበር። ከዚህ በተጨማሪ ሰውነታችን በማላብ ተሽሎን በእግራችን ተመልሰን መቆም ቻል። አዛዡ ግን የሚወዱትን ምግብ በጣም በልተው ስለነበር ለ5 ቀናት ያህል ታመሙ። የካቲት 14 ቀን 150 የሚሆኑ የጣሊያን ቃኝ ወታደሮች ወደ አዲያቦ አካባቢ መጥተው ነበር። ባንድ የራስ ምሩጥ ጦር ክፍል ተከበው እንዳለ ተደመሰሱ። ከነዚህ የተረፉት ሁለት ፖሊሶች በ17 ወደ ዳባት እንዲሄዱ በእኛ በኩል ተላኩ። ደጃዝማች አያሌው ደግሞ በጠላት በኩል ያለውን ወይም የሚካሄደውን ማወቅ ፈለጉና ወደ ራሴ መኖሪያ አካባቢ ወስጄ ወሬ እንዳውጣጣቸው ጠየቁኝ። ደስ የሚሉ ወጣቶች ነበሩ። ወዲያው ተግባባንና ወዳጆች ሆን በእነሱ በኩልም ብዙ ወሬ አገኘው። ራስ ሙሉጌታ በየካቲት 11 እና 12 ባምባራዶም እንደማያንሰራሩ ሆነው በጣሊያን መሸነፋቸውን ሰማው። ራስ ደስታም ቢሆን በዶሎ አካባቢ ተመሳሳይ ጣ አጋጥሟቸዋል። በተጨማሪም አንድ የስዊድን ዶክተር መቁሰሉንና የስዊድን ህክምና ባል የሆነ ሰው መሞቱን ሰማው። ማርሻል ባዶሊዮ በሚቀጥለው ወር ማለቂያ በሁሉም ግንባሮች ከፍተኛ ማጥቃት ለማድረግ መዘጋጀት ማሰቡንም ሰማው። ራስ ምሩንና ደጃች አያሌውን ደግሞ ወደ ሰለክላካ አፍጋጋ በር አካባቢ እንዲወጡ አድርጎ ማለፊያውን ዘግቶ በኃይል ለመደምሰስ መታሰቡን ሰማው። እንደ ጓደኛቸው ስላዩኝ ወደዛ አካባቢ እንዳልሄድ መከሩኝ። በተቻለ መጠን በርቀት ለመቆየት እንድሞክር ነገሩኝ። አለዚያ ግን በሕይወት የማልመለስ ለመሆኑ ፍራቻቸውን ገለጹልኝ። ምንኛ ደስ የሚል ዜና ነው! ከአዲስ አበባና ከአምባራዶም በሚመጣልን የሰላም ወሬ ጭምጭምታና የውሸት ሪፖርት እኛ በነበረን የልጅ አይነት ግዴለሽነት ስናንቀላፋ ከርመናል። እውነት ነው፣ ለአምስት ቀናት የመድፍ ድምፅ በምስራቅ አቅጣጫ ስንሰማ ነበር። አንዳንድ ጊዜም መሬቱ ይንቀጠቀጥ ነበር። እኛ ግን ያሰብነው ራስ ሙሉጌታ መቀሌን መልሰው ለመያዝ የሚያደርጉት ዝግጅት ነው ብለን ነበር። ደጃዝማች አያሌው ይህን ሁሉ መረጃ እንደሰሙ ወደ ራስ እምሩ ሰው ላኩና ለብርቱ ውይይት ራሳቸው ስለሚመጡ አመሻሽ ላይ እንዲጠብቋቸው ጠየቁ። ለደህንነት ሲባልም 25 ቀላል አውቶማቲክ መሳሪያና 2 ከባድ አውቶማቲክ መሳሪያ በያዙ 500 ዘቦች ታጀቡ። ራሳቸውን ለመጠበቅም አጃቢዎቹን በግማሽ ክብ አሰልፈው ከራስ እምሩ ካምፕ ውጭ ቦታ ይዘው ጠበቁ። የጎጃም ወታደሮች ደግሞ በደጃች አያሌው ዘቦች ረጋ ማለትና በራስ መተማመን ስሜት በጣም ተገርመው እንደነበር ይነገራል። ዘቦቹ እስከ ሕይወታቸው መጨረሻ ድረስ አያሌውን ለመጠበቅ መዘጋጀታቸው ያስታውቅ ነበር። ራስ ምሩ በዚያን ጊዜ ክፉ ሐሳብ ነበራቸው ብዬ አላስብም። ነገር ግን የኢትዮጵያዊን ልብ ማን ያውቃል? ማታ ስንጠብቅ አመሸን። አያሌው አልተመለሱም። እንግዲህ መጥፎ ነገር ሆኗል ማለት ነው። በየት አቅጣጫ እንደምሄድ ራሴን ለመጠበቅ ምን ማድረግ አለብኝ የሚል ሐሳብ መምጣቱ ራሱ ያሳስበኝ ጀመር። አያሌው በራስ እምሩ ከታሰሩ አመጽና ግርግር እንደሚነሳ፣ ጦሩም እርስ በርሱ መዋጋት እንደሚጀምር ገልጽ ነበር። ነገር ግን በጠዋት ትዕዛዝ የያዘ ፈጣን መልእክተኛ ከተፍ አለ። ትዕዛዙም አመሻሽ ላይ ጠቅላላው ጦር እንቅስቃሴ እንዲጀምርና በእንዳ ስላሴ በዋሻ ከሚቆዩት ከደጃች አያሌው ጋር እንዲገናኝ የሚል ነው። የጣሊያን ዲቪዚዮን ከአክሱም ተነስቶ ሰለክላካን ለመያዝ ማቀዱን ወሬ ሰምተዋል። ደጃዝማች ደግሞ ከጠላት ተጠግቶ ሁኔታዎችን መከታተል ይበጃል ብለው አስበዋል። የካቲት 22 ቀን አንድ ወር ከቆየንበት ካምፕ ለቀን ተንቀሳቀስ። በጨረቃ ብርሃንና በሰፊው መንገድ ስንገሰግስ አምሽተን ከሌሊቱ 9 ሰዓት ሲሆን ከአዛዡ ጎን ቁጭ ብያለሁ። ሲነግሩኝም ራስ ምሩ የወዳጅ ባህሪ ነው ያሳዩት። ነገር ግን እኔ ያገኘሁት መረጃ በጭራሹ የገባቸው አይመስልም። ስለ ራስ ደስታ መሸነፍ ያለ ጥርጥር ያውቁ ነበር። ስለ ሌሎቹ ሰዎች ግን ምንም አይነት ቃል መስማት አልፈለጉም። በ21 የበለሳው ፊት አውራሪ ነጋሽ የጣሊያን ወታደሮች እየመጡ እንደሆነና በሚቀጥለው ቀን ውጊያ መጀመሩ የማይቀር መሆኑን አስታወቁን። ሆኖም ግን ቀዳሚው ጦር በቂ የሆነ መከላከል ማድረግ ይችላል ብለው ማሰባቸውንም ነገሩን። ከኛ ጋር ከተቀላቀሉት ከራስ ምሩ ጋር በመሆን አመሻሽ ላይ ለውጊያ ጠጋ ማለት እንድንችል ወደፊት መንገድ ትንሽ ገፋ አደረግን። በዚያ ቦታ የነበረውን ያህል የዋሻዎች ብዛት አይቼም አላውቅ። በሰዓታት ውስጥ ወደ 30 ሺህ የሚጠጋውን ጦር እንዳለ ዋጥ አደረገው። ያን ቀን ማታ ምንም አይነት የማበረታታት ሁኔታ የማይሰጥ አንድ ነገር አየን። ከ24 ሰዓት በፊት ሰፍረንበት በነበሩት ተራሮችና ኮረብታዎች ላይ ወደ 10 የሚሆኑ ቦታዎች ላይ እሳት ይነድ ነበር። እሳቶቹ ይፈጉና ይጠፉ ነበር። ሀበሾቹ እንደሚሉት ርችት መሆኑ ነው። የአካባቢው ሰዎች አታለውናል። አሁን ደግሞ ለጣሊያኖቹ ስለ መንገዳችን ምልክት እየሰጡ ነበር። ገበሬዎች በተዘረፈው ቤታቸው ምክንያት ተናደዋልና በቀላቸውን ግን በጥሩ ሁኔታ በያዝናቸው በእኛ ላይ ሊወጡ ነው። ምክንያቱም ከበደላቸው ጦር ጋር አብረን ስለምንጓዝ ነው። ስለዚህ ሌላ ጠላት ደግሞ አፍርተናል። ወዮ በእነዚህ በተናደዱ ገበሬዎች እጅ ለወደቀ ሰው! ሕይወቱ የሁለት የምግብ ፍሬ ያክል እንኳ ዋጋ አይኖረውም። የካቲት 22 እሳቱ ምልክት ለመሆኑ አረጋገጥን። የጣሊያን አውሮፕላኖች የት ቦታ እንዳለን በትክክል አውቀዋል። በዋሻዎች መግቢያ ላይ ብዛት ያለው ቦምብ ጣሉ። የአውቶማቲክ መሳሪያ ጥይቶች የዋሻዎች ግድግዳ ላይ ይነጥሩ ነበር። የእሳት ቦምቦች ደግሞ ሜዳው ላይና በሸለቆው ያለውን የደረቀ ሳር ያጋዩት ነበር። እንስሳት ሳይቀሩ በዋሻው ውስጥ መጠለያ አግኝተው ስለነበር በዚያ ቀን የደረሰው ጉዳት መጠነኛ ነበር። እንደሌላው ጦር ሁሉ እኔም እነዚህ ዋሻዎች ለእኛ ሲባል ነው የተፈጠሩት ለማለት ከጅሎኝ ነበር። ለማንኛውም አስገራሚ ነበር፣ ደግሞም በሚመች ቦታ ነው ያሉት። በ22 ከሰዓት በኋላ ከኛ ቀዳሚ ጦር ጋር የሚደረገው ውጊያን መስማት እንችል ነበር። ረዳት ጦር ስላልተጠየቀ ቀለል ያለ ግጭት ነበር የመሰለን። ፀሐይ ስትጠልቅ ከአክሱም ውጭ ያሉትን የጣሊያኖችን የመብራት ምልክቶች ማየት እንችል ነበር። ቀይ፣ አረንጓዴ፣ ነጭና ቢጫ መብራቶች ወደ ማይል በሚጠጋ ቦታ ላይ ጠቆር ባለ ደመና መሃል ከዚህም ከዚያም ይብለጨለጩ ነበር። አስደሳች ትዕይንት። ወደ ኋላ ማምሻውን የበለሳው ፊት አውራሪ ነጋሽ የመጨረሻቸውን ውጊያ ማድረጋቸውን ዜና ሰማን። ግጭቱ የተጀመረው ከቀኑ 8 ሰዓት ነበር። ነጋሽ እንደ ተራ ወታደር በግንባር ሆነው ጥይት ይተኩሱ ነበር። ከሦስት ሰዓታት ተኩስ ልውውጥ በኋላ ጨበጣ ውጊያ ተጀመረ። በተኩስ ብዛት ሞቆና ቀልቶ ስለነበር የነጋሽ መውዜር ጠመንጃ ደግሞ ነከሰ። ለወታደሮቻቸው የሚሆን ጥይትም እያለቀ ነበር። ከዚያም ፊታውራሪ በጩኸት ልጆች፣ ከዛፉ ስር የቆመውን ያን ከፍተኛ መኮንን ታዩታላችሁ? የኔ ነው፣ እንዳትነኩት! ጠመንጃቸውን ወርውረው ጎራዴያቸውን መዘው ከወታደሮቻቸው ፊት ለፊት ወደ መኮንኑ ገሰገሱ። ጥይት በዙሪያቸው ይከንፋል፣ ግን ከጉዳይ አልቆጠሩትም። ዓይናቸው የተተከለው ዛፉ ስር የቆመው ጣሊያናዊ ላይ ነበር። ነጋሽ ለራሳቸው ምንም ሳያስቡ በጠላት ወታደሮች መሃል ሮጡ። 10 ሜትር ብቻ ይቀራቸው ነበር። የጦርነት ጥማቸውን በተመረጠው ሰውዬ ደም ሊያረኩ ይሆን? የራሳቸው ወታደሮች ተስፋ የለውም ብለው አሰቡ። ነገር ግን ነጋሽ የነበረውን ችግር አልተቀበሉትም። በዚያች ወቅት ለሳቸው የጠላት ወታደር ሆነ የጠላት ጥይት አልነበረም፣ ሰውየው ብቻ ነው የታያቸው። ጥይቶችም ሊነቋቸው የፈለጉ አይመስልም ነበር። ተልኳቸውን እስኪፈጽሙ ድረስ ህይወታቸውን ሊጠብቁ የፈለጉ ይመስል ነበር። ከኢላማቸው ትንሽ እርምጃዎች እስኪቀሩ ድረስ ባለጉልበታቸው ወደፊት ተወረወሩ። አሁን ግን ዛፉ ስር ያለው ሰው ወደሱ የመጣውን ጥቃት ተመልክቷል። ወዲያውኑ ሽጉጡን መዘዘ። ነገር ግን ዘግይቷል። በድንጋጤ የፈዘዙት ጣቶቹ የሽጉጡን ምላጭ ሙሉ በሙሉ ከመሳባቸው በፊት በጀግና እጅ የሚወዛወዝ ደም የጠማው ጎራዴ አንገቱ ላይ ወረደበት። የመኮንኑ ሰውነት ከመውደቁ በፊት ጭንቅላቱ እግሩ ስር ዘፍ አለ። ነገር ግን ሽጉጡ ደግሞ ጥይት ተኩሶ ስለነበር የተተኮሰው ጥይት የነጋሽ ልብ ውስጥ ተቀረቀረ። በዚያን ሰዓት ግን ሌሎች 10 ጥይቶች በጎናቸው መጥቷቸው። ለዚህ ጊዜ ነበር ጥይቶቹ የቆዩት። ግን ለምን? የበለሳው ፊታውራሪ ነጋሽ ስማቸውን አደሱ። ከመውደቃቸው በፊት እስከ መጨረሻው ደቂቃ ድረስ አሌ የማይባል ጀግና መሆናቸውን አስመሰከሩ። ለሁል ጊዜም ጀግና እንደሆኑ ይኖራሉ። ጣሊያኖች በቁጥር እጥፍ ቢሆኑም የኢትዮጵያውያኑ ቀዳሚ ጦር ያሉበት ቦታ እንዳይንቀሳቀሱ አድርጓቸዋል። ጠላት ወደፊት መጓዝ አልቻለም። እንዲያውም ለትንሽ ርቀት ወደ ኋላ ለማፈግፈግ ተገዷል። አመሻሽ ላይ ወደፊት ተጓዝንና ከአፍጋጋ ማለፊያ 4 ኪሎ ሜትር ርቀት ቦታ ደረስ። በዚያ አካባቢ ያሉ ዋሻዎች ብዛት አልነበራቸውም፣ ግን ሰፋፊ ነበሩ። ከመሬት በታች የሆነ አንድ ክፍል ውስጥ መጠለያ አደረግን። የዚህ መጠለያ መግቢያው መሃል ሜዳ ላይ ከትልቅ ዛፍ ስር ነበር። ሁለተኛው መግቢያ ደግሞ ወደ ገደል ነው የሚወስደው። ቦታው ውስጥ የነበርነው ወደ 2000 ሰዎች እንሆናለን። ግን ክርን ለክርን አልተገፋፋንም። ፊታውራሪ ሙላውና የራስ እምሩ ፊታውራሪ ክንፈ ፊታውራሪ ነጋሽ የሞቱበትን ቦታ መልሰው እንዲይዙ ታዘዙ። ምዕራፍ 17 ቅዱስ ጊዮርጊስ አልጠበቀንም። የካቲት 23 ነጋ። የአድዋ ድል 40ኛ ዓመት ነበር። እንደዛን ጊዜም ዛሬ እሁድ ነው። ጨለማን ተገን አድርገው የጠላት ወታደሮች ወደፊት በመጓዝ ጋራውን አቃበ ሰዓት አዲህ አመልማልና ሰለክላካን ይዘዋል። እነዚህ ቦታዎች ደግሞ ጎን ለጎን ነው ያሉት። ከመጨረሻው ቦታ በምስራቅ በኩል ደግሞ አዲስ ሬጅመንት በጠዋት ቦታውን ያዘ። አሁን ከአክሱም በረድፍ የሚመጡ የጭነት መኪኖችን እናያለን። ተጨማሪ ወታደር ስንቅና ትጥቅ ነው ይዘው የሚመጡት። አሁኑኑ ለማጥቃት እንዳሰቡ ምንም ምልክት አይታይም። ከቀኑ ወደ መሃል ላይ በመጣ ዜና ደግሞ ሞተረኛ የሆነ የጣሊያን ጦር በመረብ በኩል አድርጎ አዲያዞ ተሻግሮ እየተጓዘ እንደሆነ ሰማን። ግልጽ ሆኖ እንደሚታየው ከኋላችን ሆነው ሊያጠቁን ፈልገዋል። ወይም ደግሞ መሸሻ መንገዳችን ከኋላ በኩል በምዕራብ አድርገው በቆየሳ ተራራ ዙሪያ መዝጋት ፈልገዋል። ሁለቱ የጣሊያን እስረኞች ሳያጋንኑ ለመናገራቸው ይህ በቂ መረጃ ነበር። እኛን ወደ ወጥመድ ስበው በመክበብ ሙሉ በሙሉ ለመደምሰስ ፈልገዋል። በሚያስተማምን መልእክተኛ በኩል ራስ ምሩና ደጃቻ ያያሌው ሙሉቀን መልክት ሲለዋወጡ ዋሉ። ደጃቻ ያያሌው ጣላት ሳይተናከር አሁንኑ ማጥቃት ፈልጋዋል። ሁነት ነው ቀኑ ሁለት በዓል ነበርው እሁድም እና ቅዱስ ጊዮርጊስም ነበር። ግን ደጃዝማች በችግር ምክንያት መደረግ ያለበት ነገር ሲኖር ህግና ልምድ አይከበርም አሉ። ነገር ግን ራስምሩ እርግጠኛል ነበሩምና በማታ መንቀሳቀስ ነው የሚሻለው ብለው ነው ያሰቡት። አለዚያ እንዴት ተብሎ ሲያየር ጥቃቱን ማምለጥ ይቻላል? በዚህ እንኳን እውነት ነው ትክክል ነበሩ። የድጀቻ ያያሌው ልጅ ፊታውራሪ ዘውዱ በመስራቅ በኩል የሚገኝ ማለፊያ በር እንዲጠብቁ ተልከው ወደ ማለፊያው ሲጓዙ የአየር ቦምብ ጥቃት ደረሰባቸው። አራት መኮንኖችና 50 ወታደሮቻቸው በገደል ውስጥ ገብተው ተሰውረዋል። አነስ ያለ ጉድጓድ ውስጥ ዘለው በመግባት ማምለጣቸው ፊታውራሪ ራሳቸው እድለኛ ነበሩ። በታምር ነው የዳኑት። ወታደሮቹም ስለተበታተኑ ማታ ነው ማሰባሰብ የተቻለው። በዚያን ዕለት ጣሊያኖቹ ትልልቅ ቦምብ ጣይ አውሮፕላኖቻቸውን በሙሉ ነበር ያሰለፉት። እንስሶች እንደ መጀመሪያው ቀን ስላልተጠበቁ በገፍ ነው ያለቁት። ሜዳው ዳገቱ ሁሉም ቦታ ይነድ ስለነበር ሙቀቱ የሚቻል አልነበረም። ያልበንም ነበር። ጭሱ ደግሞ አይናችንን ያቃጥለን ጀመር። ዋሻችን በሴቶቹ ግጥም ብሎ ሞልቷል። ሴቶች ፍርሃታቸው ከቁጥጥር ውጭና ከመጠን በላይ ነበር። የኛ ዋሻ ከሌሎች ይሻላል ብለው ስላሰቡ ሁሉም ተገፋፍተው ነው የገቡት። በዚህ ሙቀትና መተፋፈግ መሃል እኔና ድሬሰሮቹ የሚመጡልን ቁስለኞች እናክም ነበር። ከብዙ ውይይት በኋላ ከቀኑ ወደ 10 ሰዓት ሲሆን ደጃቻ ያያሌው ራስምሩን በሌሊት ወደ ማለፊያ በሩ ሄደው ለማጥቃት ያሰቡትን እቅድ አስቀየሯቸው። ቀኑን ሙሉ ጣላት ያልደበትን ቦታ እያጠናከረ ስለዋለ ማጥቃትና መውረር የማይቻል ነው። ስለዚህ ደጃቻ ያያሌው የተሻለ ነው ብለው ያሰቡት ታክቲክ ጣላትን በማለፊያው እንዳይወጣ መዝጋት ነው። በዚህ መንገድ ከጀርባ የሚደርስብን ጥቃትም ይቀራል። ጣላት ያሰበውን እቅድም ማክሸፍ እንችላለን። ጨለማው እየገፋ ሲመጣ ፈጣን መልክተኛ መጥቶ ራስምሩ ከ5000 ሰዎች ጋር በመሆን መንገድ መጀመራቸውን ነገረን። ወዲያውኑ ደጃቻ ያያሌው ጻፊያቸውን ልከው የተስማማነው ስምምነት ምን ደረጃ ደረሰ ብሎ እንዲጠይቅ አደረጉ። መልስ የተሰጠው በሚቁነጠነጥ ፈረስ ላይ በተቀመጠው በዮሐንስ ነበር። ስምምነት ኖረም አልኖረም ወደ ሰለክላካ እየተጓዙ መሆናቸውን ተናገረ። ደጃቻ ያያሌው ማድረግ የሚችሉት የተሻለ ነው የሚሉትን ነገር ነው። ተከትለው ለመሄድ ወይም ወደ ኋላ ለመቅረት ነጻ ነበሩ። ወዲያውኑ በቦታው የነበሩትን የጦር መኮንኖቻቸውን በሙሉ አስጠሩ። የጣሊያኖችን እቅድ ጨምሮ ሁኔታውን ካብራሩ በኋላ እንዴት ማድረግ እንዳለብን ያለምንም ማወላወል ሐሳባቸውን እንዲሰጡ ጠየቁ። አብዛኞቹ ባለንበት ቦታ እንድንቆይ ነው ድምጽ የሰጡት። ግን ድንገት ራስምሩ እርዳታ ከፈለጉ ወይም ከጀርባቸው የሚጠቁ ከሆነ ለመርዳት ተዘጋጅተን እንጠብቅ የሚል ሐሳብ ነበር። ይህ ስብሰባ እየተካሄደ ያለ የጣሊያን አውቶማቲክ መሳሪያዎች መንጣጣት ጀመሩ። የነጎድጓድ ድምጽ እያሰሙ እየደጋገሙ መድፎች ሲተኮሱ በጨረቃው ብርሃን የሚወረወር ብርሃን ያሳዩ ነበር። አልፎ አልፎ ጋብ ከማለት በስተቀር ሙሉ ማምሻውን በዚህ ሁኔታ ቀጠለ። ጣሊያኖቹ ድንገተኛ ጥቃት እንዳይፈጠር ለመከላከል ያሰቡት ነገር ነበር። منم إلاما وي قب عال نبرات شوم تييتوچو بزفكده بيبوتاو نبر يميود كوت بچرقا برهان راتاچن اللمبلات تكمت كافي اللفتاچن تكيت كيلومترو چرقات يالما قوارت يميت تكوسون اوتوماتيك مساريان نا الفو الفوم يمد خوچن تاوكسن نايلن عزاجو بزمتا قوچ بلوال مقبوم تقام عالستم بدرق قرور رولاي يميور دي مسلال الفو الفو برد برد يالين ساونتين يهنكتك تاين ابر يمي كتلو كان بكفو مني زوي متاي هون تنشكر شوشك قررسك بغالا دهنا دروبيه وده دنقواني هيركو دنقواني مرابي اللبت نبر كواشامك بيابك كل كالزاف سر توترو تزاقايش توال دفنيا لزتتا بملو كامبوز تسفنوال يمينا الدسات مال نبرم كلهم بوديان يوغن باللو تأيين تمستوال بوالا يا مشت بجرك أبرهان سيمين لمن لاجت انا قلائن لمن تاتب لمن اندقى فافاين يقر مين نبر بني بكل يالمنم حساب بدنقت نبر ياد الرقود بزي وقتم يمي التقوسو اوتوماتيك مساريوش عينت لما ليت مني هال رقات لاي اندالو لما قمت اي مكرو نبر يتاتبو لبسوش لبشي بدم بيتولو ولون شامعين ادرقي نسو كوين يسكم لقلسو يمالشلو يدستاس ميت تسمعين የማደርገው ነገር በሙሉ አስብበት ሳይሆን ዝም ብዬ ነበር የማደርገው አሁን ደግሞ ሳጥኔ ውስጥ ያለውን ነገር አደረጀውና ደጃቻ ያለው ባደረ አይሰጠኝን 10 ሺህ ሊሬ በኪሴ ያስኩኝ በእንግድ የሰበሰብኩት የራሴ 20 ሺህ ሊሬ ግን ሳጥኑ ውስጥ ተቀምጧል ከዚያ በኋላ በሙሉ ሰውነቴ አልጋይ ላይ ተጋደምኩና راس امرو سلادر رغوت نگر ماسب جمرو يميا وراج انقلفي زوي نبر مالت نو يترم بادم سسما نقاو ساعتو كليليتو 6 ساعت ك10 دو مياسايو ودزاجو ستادف هيدو لبساچون لبسو بهزبوچاچو تكبوال مندنو نگرو السمام من دي أدو وهذا سمينك تاجع إيام ملاكتو أهون يجورو تامبور يمي بتس جمس تسمعين مدفوچو نا أوتوماتيك مساري وچو بنبراتشو آتاكو أكواس فتنة تالنبروم أرس براس إيه تفوكاكرو تاكسون ياكالتو تال كويسا ترارا بسوست باوزا مبراتو جدم قوال باشاگاري جن ተወርዋሪ ኮከብ የሚመስሉ በሳት በራሪዎች ይነዳል ቦምቦች ከኛ ኪሎ ሜትሮች ርቀት በአፍጋጋ ማለፊያ ሲፈነዱ እንሰማለን ጦሩን ለማሰባሰብ ጥሩምባው ያለማቋረጥ ይነፋ ነበር ራስምሩ በሌሊት ማጥቃት ስለጀመሩ ረዳት ጦር ይፈልጋሉ እዚህ ሆነን ቆመን ማየት ወይም መጠበቅ አንችልም ይቅርታ የማይደረግለት كهدات نو كغماي ساعت بوالا يمي بقى سو كتر سلا تسبسب منقد مجمر نبربن وازي اجيوش كن ودوالا انديكرو تاززو بچرك ابرهان يسووچن كتر مغمت اسچگاري نبر نگرگن اهون يمين كساكسو يتقلالاو طور كتر 4000 ايمولام ليلوچو يت بوتا اندالو لمناگر قلال نگر النبرم كمال فيا برو مئراب بكل كتراراو گرگي تطلل راسم مروم الزو بوتانو يعلوت بوتاو يتاليانو چوباو زامب راس لبراب بت يراسم مرو سووچ لمن كساكس الدفاروم كاچروي يتبوالا يولتو تقر عزاجوچ اندلاي هونو لمن واغات تسمامو ደጃቻ ያለው የጥምር ጦሩን ሐላፊነት እንዲወስዱ ተደረገ ደጃዝማች አሁን በችሎታቸው ወይም በሙያቸው ላይ ነው ያሉት። ለመጀመሪያ ጊዜም የራሳቸውን ሙሉ ኃይልና የመምረት ችሎታቸውን ሊያጠናክሩ ነው። ለመጀመሪያ ጊዜም ነፃ ሆኑ። የሁሉም ነገር አስተዳዳሪ እሳቸው መሆናቸው ተሰምቷቸዋል። በሚያስገርም ፍጥነት የሁለቱን ጦር በየክፍሉ ከፋፍለው የሚደባለቀውን አደባልቀው አደራጁት። ስንት ቦታ መመራት እንዳለበት፣ የትኛው የጦር ክፍል ደግሞ የሚስማማው ቦታ የትኛው እንደሆነ በትክክል አውቀውታል። ከዚህ በፊት የአካባቢውን ገበሬዎች ጠይቀው ስለነበር የእያንዳንዱ ቦታ ጋራውን፣ ወንዙን፣ ሸለቆውን፣ የእርሻ ቦታውን ስም አቀማመጡን አውቀዋል። አያሌው ከሳምንታት በፊት አስቀድመው ወሳኝ ጦርነት በዚያ ማለፊያ በር ላይ እንደሚደረግ ደርሰውበታል። ሁሉም ነገር ተደራጅቶ ሲያልቅ የተለያዩት የጦሩ ክፍሎች በጨለማው እየተሳቡ ወደፊት ለመሄድ ቦታ ቦታቸውን ያዙ። ሁለቱ የጥንት መድፎች ጋራው ላይ በማለፊያው በቀኝ በኩል እንደማይታዩ ተደርገው ተጠምደዋል። ለመሸፈን መሞከሩ እንኳ ጥቅም የሌለው ድርጊት ነው፣ ምክንያቱም ባሩዳቸው ሲጨስ ያሉበትን ቦታ ስለሚያጋልጥ ነው። ሰዓቱ ከንጋቱ 10 ሰዓት መሆኑን ያሳያል። የምስራቁ አድማስ ደግሞ ንጋት መምጣቱን ለማብሰር ፈጋ እያለ ነው። ያለንበት ቦታ እንደቆም ቆየን። የደጃዝማች 500 ዘቦችና የራስ እምሩ ተመሳሳይ ቁጥር ዘቦች በዙሪያችን አሉ። ሁለቱም የጦር አዛዦች ለረጅም ጊዜ በዝምታ ቆመው ነበር። አያሌው ቀና ብለው የለም፣ አሁን በዚህ በጋራው አካባቢ የሚገኝ ዋሻ መፈለግ አለብን አሉ። ይህንንም ቢሆን አስቀድመው አስበውበትና አቅደውት ነበር። ያለምንም ችግር ዋሻውን አገኙ። ግን መጠኑ ትንሽ ሆነ። ቢበዛ 20 ሰዎች ብቻ ነው ሊያስጠልል የሚችለው። ስለዚህ ወታደሮቹ ተበታትነው ከዛፎች ስር ወይም ከድንጋዮች ጀርባ መጠለያ እንዲፈልጉ ታዘዙ። የዋሻው መግቢያ ወደ ደቡብ አቅጣጫ ነበር። ፈልገን የምስራቁን አቅጣጫ አገኘን። ቦታው የጋራው አናት ላይ ሆኖ በትላልቅ ድንጋዮች የተከበበ ነበር። ከዚህ ሆኖ አንድ ሰው ሳይታይ ሰለፋሃን ማየት ይችላል። ከጋራው ወደ ታች ግማሽ ኪሎ ሜትር ስፋት ያለው ሜዳ አለ። ትንሽ ወንዝ በዘንባባ ዛፎች ተሸፍኖ ከሜዳው በስተቀኝ በኩል ከምዕራብ ወደ ምስራቅ አቅጣጫ ይወርድና ከሌላ ከሰሜን ምስራቅ ከሚመጣ ወንዝ ጋር ይገናኛል። በቀጥታ ከፊት ለፊታችን የአቃቢ ሰዓት፣ የአዲ ሃይማኖት እና የሰለክላሃ ጋራዎች ወደ ላይ ቆመዋል። የሰለክላሃ ጋራ የአፍጋጋን ማለፊያ አልፎ በግራ በኩል እኛ ካለንበት ዝቅ ብሎ ነው የሚገኘው። ብርሃን እየጨመረ ሲሄድ ጣሊያኖች ያሉበትን ቦታ ማየት እንችል ነበር። የተቆፈሩ ግድቦች፣ መከላከያ ግንቦች የጋራው ወገብ ላይ በተራ ተሰርተውና ተዘጋጅተዋል። 30 ታንኮች ወደኛ ዞረው ዝቅ ብለው የሜዳው ጫፍ ላይ ቆመዋል። ተኩሱ ለረጅም ጊዜ ቆሞ ስለነበር የሚሰማ ድምጽ አልነበረም። በዚያች ውብ የንጋት ሰዓት ላይ ሁሉም ነገር ሰላም ይተነፍስ ነበር። ማዕበል ከመምጣቱ በፊት እንደሚሰፍነው ጸጥታ ነው። ፀሐይ ከመውጣቷ በፊት ማለቂያ የሌለው የሚመስል የጭነት መኪኖች ሰልፍ ከአክሱም በኩል እያጉረመረመና የአዋራ ጉም እያቦነነ ሲመጣ አየን። መኪኖቹ ግድቦቹ የተቆፈሩበት ቦታ ሲደርሱ ያቆሙና ወታደሮች ያለማቋረጥ ያራግፉ ነበር። ስርዓት ያለው አደረጃጀት ነበር። የጭነት መኪኖቹ እንዳመጣጣቸው ወዲያው ተመልሰው ይሄዳሉ። ወታደሮቹ ይሰበሰቡና በስርዓት በሰልፍ እየሆኑ ወደ ምድብ ቦታቸው ይሄዳሉ። አልፎ አልፎ ጩኸት ይሰማል። ሁሉም ነገር እንደ ሞተር መኪና ነው የሆነው። ያለምንም ሙጅምብር በፍጥነት ነበር የሚካሄደው። ተጨዝማች ተመስጠዋል። የጠላትን እንቅስቃሴ ትንፋሻቸው የሚቆም እስከሚመስል ድረስ በከፍተኛ ትኩረት ሲከታተሉ ነበር። ፊታቸውን ሳያዞሩ እጄን ይዘው እስከሚያመኝ ድረስ ጨበጡኝ። አዎ፣ እኔም በሚገባ ተረድቻቸዋለሁ። በተፈጥሯቸው የጦር አዛዥ የሆኑ እኚህ ሰው በቅናት ይንገበገቡ ነበር። እንደዚህ አይነት የተደራጀ ጦር የመምራት አጋጣሚ አልነበራቸውም። ቢሆንም አኖሮ ለንጉሱም ሆነ ለአባት አገራቸው ችሎታቸውን ያሳዩ ነበር። በተቃራኒው ያልተደራጁና ያልሰለጠኑ ሰዎችን መምራት ነበረባቸው። እነዚህ ወታደሮች ደግሞ እግራቸው ላይ እንደ ጭነት ነበሩ። ከዚህ በተጨማሪ ደግሞ ትልቁ ሸክም አገሩን ከድቷል ተብለው መጠርጠራቸው ነው። በመሃሉ ጣሊያኖቹ በዘንባባ ዛፎች ውስጥ በወንዙ አካባቢ የኛ ግንባር ጦር ተደብቆ ባለበት ቦታ እንቅስቃሴ ያዩ ይመስላሉ። ሁሉም ታንኮች አውቶማቲክ መሳሪያቸውን መተኮስ ጀመሩ። ወደ 40 የሚሆን ፈጣን እሩምታ ተኩስ እኛ ወዳለንበት ጋራ ዳገት ተተኮሰ። ማዕበሉ ጀመረ። ገና ቃል ሳንተነፍስ ከኛ መጠለያ ፊት ለፊት ብዛት ያለው ፍንዳታ ጀመረ። የሚያስነሳው ጠጠርና አዋራም እንደ ዝናብ ላያችን ላይ ይወርድ ጀመር። ቡም ቡም ከኛ መድፎች የመጣ ድምጽ ነበር። ሁለቱ በደንብ የተነጣጠሩ ተኩሶች ስለነበሩ እያንዳንዳቸው ታንክ ሰባበሩ። ቀጥሎም ፈጠን ያለ አጸፋ አጠገብ በነበሩ 10 ቦታዎች ተሰማ። በሚያስፈራ ጩኸት በመቶዎች የሚቆጠሩ የፊታራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከእጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ሥራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጠላት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ 10,000 ከሚሆኑት ጠመንጃዎች የሚመጣው የተኩስ ድምፅ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት እርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምፅ አየሩን ሞላው። በእያንዳንዱ ወደኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘልዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎዎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍሰ አጥፊ ወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ጥሎ ጀመር። የኛ መርፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ተተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚያ ሲሆን ወጥተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበርን። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጠዋቱ 3 ሰዓት ሲሆን የኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሰዓት ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ፣ ፊታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከ2000 ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ግድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.